እንኳን አደረሳችሁ እንኳን ከዘመን ዘመን አሸጋገራችሁ በኢትዮጵያ ትንሣኤ ቢናቬ የኡድ ምሽት መስከረም 1 2015 ዓ.ም መሰናዶ ጀመረ። በድጋሚ እንኳን ከዘመን ዘመን አሻገራችሁ የምንላችሁ እደንገሞና ኤልያስ አስማረ እንዲሁም ደግሞ የምሽቱ ዋና አዘጋጅ ቆንጅት ታዬ ነን። አብራችሁን ተምሹ ዘንድ በአክብሮት እንጋብዛለን። እንደተለመደው ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ የሚሰሙ የዕለቱን ይመጥናሉ ያልናቸውን ነያዝ ነው። ቅድሚያ የምናደርገው የእናንተን የአዲስ ዓመት ምኞት የምንሰማበት ዘገባ ነው። ዮናታን ዘብዴዎስ ከሐዋሳ ይቀጥላል።
የሐዋሳ ከተማ ነዋሪና በሐዋሳ ዩኒቨርሲቲ የውጭ ቋንቋዎች ትምህርት ክፍል የእንግሊዝኛ ቋንቋና ስነ ጽሑፍ መምህር ዶክተር ተሾመ መንገሻ ሊጠናቀቅ ቀናት የቀሩት 2014 ዓ.ም በአብዛኛው አሉታዊ ባሏቸው ሁኔታዎች የተሞላ መሆኑን ነው የሚናገሩት።
2014 ዓመት ለሀገራችን በጥቅሉ እንደው ስናየው ጥሩ አይደለም። ምክንያቱም አንደኛ የኢኮኖሚ ቀውስ፣ የገንዘብ አለመግዛት መቻል፣ የኑሮ መወደድ በተለይም በከተሞች አካባቢ በብዛት ተንሰራፍቶ ይታያል። ይሄ ህዝብንም ሆነ እኔንም ጨምሮ ቅሬታ የፈጠረ ጉዳይ ነው። ና የኢኮኖሚ ጉዳዮች፣ የኢኮኖሚ አለመረጋጋት ያለ በዚህ ከዚህ በተጨማሪ በሰሜኑ የሀገራችን ክፍል ያለውን ጦርነትም እንደዚሁ የራሱን አሻራ ጥሎ ያለፈና አሉታዊ ተጽዕኖ ያሳደረ ነው። እና የዶይዶ ከጦርነቱ ጋር የተያዘ ነው ኢኮኖሚም ቢሆን። እና እነዚህ ነገሮች በሀገራችን ላይ ከፍተኛ ቅሬታንና ከፍተኛ ሀዘንን ጭምር የፈጠሩ ጉዳዮች ናቸው።
የምስራች ዘውግ በበኩሏም አመቱ እሷንም ጭምር ያሳዘነ እንደነበር ተናግራለች።
እነት ለመናገር ያው 2014 ላይ ሁላችንም በአገር ደረጃ ያው በጣም ያዘንበትና አንዳንድ ደግሞ በዛውም ልክ ደግሞ ያዘንበትም ነገር እንዳለ ሆኖ ያው ደግሞ አገራችንን ደግሞ በሰላም ረገድ አንድ ላይ ሆነን በአንድነት ያስቀጠልነውም ነገር አለ። ግን እንዳይደገም ያው እኔ የምፈልገው እንደኔ እንደ ሀገር ምንድን ነው እኔ ኃላፊነቴ ለሀገር የሚለውን ነገር በራሴ መወጣት ፈልጋለሁ። 2014 ላይ የተደረገውን ነገር ጅስት 2015 ላይ እንዳይደረግ በሚለው ማለት ነው።
አቶ አድማሱ እርሰሙም የቀደሙትን ሀሳቦች ነው የሚያንጸባርቁት።
እንደ ኢትዮጵያ አጠቃላይ ታዩ ብዙ አይነት መጥፎ ነገሮች አሉ። በዛው ልክ አንዳንድ የሚያስደስቱ ነገሮችም አሉ። ፖለቲካሊ ፖለቲሳይዝ ስናደርጋቸው የህዳሴ ግድብ ሶስተኛ ዙር የውሃ ሙሌት እንደ ጥሩ ጎን የሚታይ ነው። ከዛ ውጪ ብዙ አንዳንድ ከኑሮ ውድነት አንጻርም ከጦርነቱ ከሶስተኛ ዙር ጦርነትም የተጀመረ ሶስተኛ ዙር ጦርነትም ተነሳ እዛ ላይ ከዚህ አንጻር የተለያዩ ተስፋ የሚያስቆርጡ ነገሮች የታዩበት አመት ነው ብዬ ነው እኔ በእኔ በኩል አስተያየት መስጠት የምፈልገው።
አመቱ እንዳስደነግጣቸው ማለቁን የተናገሩት ደግሞ ሌላም የሐዋሳ ከተማ ነዋሪ የሆኑት ወይዘሮ ትግስት ሰሙ ናቸው።
2014 ዓመተ ምህረት ብዙ ያስደነገጡ ነገሮችን ያየንበት ዓመተ ምህረት ነው። ለምሳሌ በዚህ በጦርነቱ ጉዳይ ያለው ነገር በጣም አሳሳቢ በጣም ብዙዎች ህይወት ያለቀበት እና አሁንም ደግሞ በድጋሚ ጦርነቱ ተመልሶ ሰላም እንትታ ወደ ጦርነት የገቡበት መንገድ ነው ያለው። እግዚአብሔር ይሄንን ጦርነት አሳልፎ መልካም ነገርን እንድናይ መልካም ነገርን እንድንሰማ መጪው 2015 ዓመተ ምህረት የሰላም የፍቅር የጤና እንዲሆንልኝ ለመላው ኢትዮጵያ ህዝብ እመኛለሁ።
የሐዋሳ ዩኒቨርሲቲ ዶክተር ተሾመ መንገሻ በጎ የሚሏቸው ክንውኖች እንደነበሩ ማስረድቷል።
ባጭር ጊዜ ከናውናል ተብሎ አልተጠበቀው የህዳሴው ግድብ መጠናቀቁ ትልቅ ድላችን ነው። ሁለተኛ እንግዲህ ትልቅ መንግስትንም ሆነ መላውን ህዝብ የሚያስመሰግን ተግባር ነው። አንዲያ የሚያስመሰግን እንትን ነው። ሁለተኛ ከጸጥታው አኳያ የውጭ ተንኳሾችን በተለይም በአልሸባብ ላይም የተወሰደው እርምጃ የሚያበረታታ ነው። ሶስተኛ እንደገና ለመጥቀስ በዚህ በ2014 ኮቪድ ራሱ ተቆጣጥረን መዘዙ ራሱ ወደዚህ ሳይሻገር መቅረቱ ራሱ ትልቅ እንደው የሚያሸልም እንትን ነገር ነው።
አቶ ሰይድ ኢማም አመቱ ሁለት የተለያየ መልክ ነበረው ብሏል። አወንታውና አሉታው በሚል የሚገለጽ አቶ ሰይድ በ2015 ዓመተ ምህረት የጦርነት ወሬ መስማት እንደማይሹ ይናገራሉ። አመቱም ካለፈው ስህተቶቻችን ተምረን የምናልፍበት መሆን አለበት ነው የሚሉት።
ጥራኔ አይኖር አይደለም አስተምሮ ሊያልፍ የሚችለውን አይነት ሰላማዊ የሆነ ቅራኔ አለ። እነዛ ነገሮች እኔ እንጃ ጦርነት ማይኖር ደስ ይለኛል። ለኔ የሰው ህይወት ማይሞት መሞት አይቀርም። ማንም ሰው ይሞታል፣ ጊዜውን ጠብቆ ይሞታል። ግን ሞትን አናቆምም፣ ግን በጦርነት አይሆንም።
የምስራች ዘውገ በበኩሏም 2015 ዓ.ም በተለይ ወጣቶች ከሐሰተኛ ወሬ እንዲሁም ከጥላቻ አስተሳሰብ የሚወጡበት እንዲሆን ምኞቷ መሆኑን ተናግራለች። እሷም ኃላፊነቷን እንደምትወጣ ማብራርታለች።
ሶሻል ሚዲያ ላይ የሚደረጉ ውሸት የሆኑ ነገሮችን እውነት በማስመሰል በወሬ ደረጃ በማስፋፋት ሊሆን ይችላል። ያን ነገር ግን በመቅረፍ የሀገርን ሰላም በመናገር እንዲሁም ደግሞ ለሀገር ሰላም ተክተን በመስራት 2015ን የእኛን ጥረት ሀገር ስለምትፈልግ ማለት ነው።
ዶክተር ተሾሜም የሰሜኑ ጦርነት ቆሞ የኢትዮጵያ ሕዝብ የሰላም አየር እንዲተነፍስ እንደሚመኙም ገልጿል።
በተቃራኒ ኃይሎች መካከል የሚደረጉ ውይይቶች ለሀገር አስበው ከራሳቸው በላይ ለሀገርና ለቀጣይ ትውልድ አስበው ያ ተጠናቆ ሁላችንም ሰላምን እንድናገኝ ሰፊ ምኞቴ አለ።
ከጦርነቱ ከመፈናቀልና ከንጹሃን ግድያ በተጨማሪ ሕዝቡን ሲያስጨንቅ የከረመው የኑሮ ውድነት ነው ያሉት ወይዘሮ ትዕግስት በአዲሱ ዓመት ይህ እንዳይሆን ምኞታቸውን ገልጿል።
ህዝብ ሀገርን ብሎ ነው እያሳለፈና እየተሻገረ ያለው እንጂ የኑሮ ውድነቱ በጣም ከባድ ነው። በጣም በፊት ከነበረው ዛሬ የምትገዛቸው ነገሮች ሁሉ በጣም ደብል የጨመሩ ከዛ በላይ የጨመሩ ናቸው። ግን ሀገር ነውና ሀገር ምን ላይ እንዳለች ታስባለ፣ ያንን እንደ ሁኔታው ለመሻገር ትሞክራለ።
አቶ አድማሱ 2015 ዓ.ም የተሻለ ይሆናል ለሚል ተስፋ መሰነቃቸውን ተናግሯል።
ጥሩ የተሻለ አመት ይሆናል። አሁን 2014 ላይ ያሳለፍናቸው ብዙ እንትኖች አሉ፣ እንዳይደገም የምንፈልጋቸው ነገሮች አሉ። የጦርነቱ ኑሮ ውድነቱ ሁሉ ነገር አብቅቶ 2015 በጣም ብሩህና ኢትዮጵያ ወደ ከፍታ ማማ የምትወጣበት አመት ይሆናል ብለን ተስፋ የምናደርገው ነው።
አቶ ሰይድ ኢማም ደግሞ የጥንቱ ያሉት የኢትዮጵያውያን አንድነት እንዲመለስ መሻታቸውን ገልጸዋል።
አብረው ታሳድገውት ይዘውት የመጡት ባህላዊ አስተሳሰባቸውን ይዘው እያንዳንዱ ችግርም ቢኖር ተውጦ አንድነታቸውን በአንድነት እንዲኖሩ ነው የምፈልገው።
ኢትዮጵያውያን ሊጠናቀቅ ቀናት የቀሩትን 2014 ዓ.ም ሸኝተው አዲሱን 2015 ዓ.ም ሊቀበሉት በጣት የሚቆጠሩ ቀናት ናቸው የቀሩት። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።
ምኞታችሁ የኛ ምኞት ነው። ጋቢና ቬይ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አዲሱን አመት ከኛ ጋር ለማሳለፍ ስለመረጣችሁ እናመሰግናለን። ተከታዩ ቴክኖሎጂ ነው። ኢትዮጵያ ውስጥ ያለውን የትምህርት መረጃ አያያዝን ለማዘመን ያለመ አንድ ተቋም አገልግሎቱን ማስተዋወቅ ጀምሯል። ስለ ድርጅቱ ሀብታሙ ስዩም በአጭሩ ይነግረናል።
ወላያ ቴክኖሎጂስ ከስድስት ዓመታት በፊት የተመሰረተ ተቋም ነው። የድርጅቱ መስራችና ዋና ስራ አስኪያጅ አቶ አንተና አስራት ተቋሙ ወደ ኢትዮጵያ አድማሱን ከማስፋቱ በፊት በዩናይትድ ስቴትስ የተለያዩ ስራዎችን ሲሰራ እንደሰነበተ ያብራራሉ።
እኔ አሜሪካ ቨርጂኒያ ነው የምኖረው። አይቲ ካምፓኒ አለኝ ለዩኤስ ጋቨርንመንት ነው ኮንትራክት እያደረኩ የምሰራ። ከ2010 የፈረንጆች አቆጣጠር ጀምሮ እዛ አሜሪካ የራሴ ካምፓኒ መስርቼ ሰራ ነበር። ግን ከ6 ዓመት በፊት ወደዚህ መጥተን አዲስ አበባ ሄድኳርተር ከፍተን ባህር ዳርም ኦፊስ አለን። ሴቶች ነው በብዛት የኛ ሰራተኞች፣ ከ95% በላይ በኮምፒውተር ሳይንስ ማለት ነው። እነሱ ላይ ተመስርተን ነው እየሰራን ያለ ነው እና አብዛኛው ካስተመሮቻችን ገቨርንመንት ካስተመር አለን። የባንክ ፋይናንሻል እና ፕራይቬት ሴክተሮች አሉን።
በቅርቡ ለኢትዮጵያ ትምህርት ዘርፍ በጎ ሚና የሚጫወት የመረጃ አያያዝ ስርዓት ተቋሙ አስተዋውቋል። የኢትዮጵያ የትምህርት ሚኒስቴር ተወካዮች በተገኙበት የተዋወቀው ስርዓት መጠሪያው ኢስኩል ይሰኛል። አቶ አንተነ ዘመናዊው አሰራር ለኢትዮጵያ ለምን እንደሚያስፈልግ እንዲያስረዳሉ።
ባለፉት 2-3 ዓመታት ሀገራችን የተለያዩ ችግሮች ተፈጥረዋል። አንዱ ጦርነት ነው። በጦርነቱ ምክንያት ደግሞ ከ4000 ትምህርት ቤቶች በላይ ፈርሰዋል፣ ወድመዋል፣ ብዙ ሰው ህይወት አልፏል። በተጨማሪ ግን የተማሪዎች ኢንፎርሜሽን ጠፍቷል፣ በቃ ዳታ እና ከዚህ ተነስተን ነው ይህንን ኢስኩል የሚባል ሲስተም ዲቨሎፕ ያደረግ ነው። በውስጡ ብዙ ነገሮች አሉት። አንደኛው ስቱደንት ኢንፎርሜሽን ማኔጅመንት ሲስተም አለ። ሌላው ለርኒንግ ማኔጅመንት ሲስተም አለው። ዲጂታል ላይብራሪ ሲስተም አለው። ኤችአር፣ ፔሮል፣ ፋይናንስ እና ኮምፕሊትሊ ስኩልን የአንድ ስኩል ኦቶሜት የሚያደርግ ሲስተም ነው። ኢቨን የጠፉት መጽሐፎች እንደገና ለማተም ሚሊየንስ ዶላር ነው ኮስት የሚያደርገው እና እንደዚህ አይነት ሲስተሞች ካሉ ግን ያን ያህል መጽሐፍ እንደገና ፕሪንት ማድረግ አያስፈልግም። የተማሪዎችንም ኢንፎርሜሽን ሌላም ጊዜ ሰው ሰራሽም ሆነ ተፈጥሮ አደጋ ቢፈጠር እና ቢጠፋ ዳታውን ማስቀመጥ ይቻላል። በተጨማሪ ደግሞ እንደምታውቀው ኮቪድ ነበር። በኮቪድ ምክንያት እኛ ለምሳሌ አሜሪካ ሀገር ያው ከቤቱንም ልሰራ ትችላለህ፣ ተማሪዎችም ከቤቱ ነው መማር ይችላሉ። እዚህ ሀገር ግን መማር አትችልም። ኮቪድ ካለ ያው ቤት ነው ቁጭ የምትለው እና ይህን ሁሉ ለርኒንግ ማኔጅመንት ኦቶሜት የሚያደርግ ሲስተም ነው።
የተለያዩ ኢትዮጵያና ዓለም አቀፍ ቋንቋዎችን እንዲያስተናግድ፣ የተለያዩ ክፍያ ስርዓቶችን እንዲያካትት ተደርጎ የተሰራው ኢስኩልን አገልግሎት ለጎረቤት ሀገራት ተጠቃሚዎች የማዳረስ እቅድ እንዳለም አቶ አንተነ ተናግረዋል። በኢትዮጵያ የኢንተርኔት ሽፋን በበቂ ሁኔታ አለመኖሩ በአገልግሎቱ ላይ የሚደቅነውን ተግዳሮት በተመለከተ እሳቸው እንዲህ ብለዋል።
ብዙ መሰናክል ሊኖር ይችላል። ገርም ነገር ብዙ ትምህርት ቤቶችን ባንልም በቂ ትምህርት ቤቶች የኢንተርኔት እና የኔትወርክ ተዳርሰዋል። ግን ያልተዳረሱ ቦታዎችም አሉ። ግን ገና እሱ አልተዳረሰም ብለን ከአንድ ቦታ መጀመር አለ። ለተዳረሱት እናደርግና አንዳንድ ካምፓኒዎችም ጋር እየተነጋገር ነው፣ እንደ ስታር ሊንክ ምናምን ያሉት እና በሳተላይት እንዲደርሳቸዋል። አደለ አሁን የኢንተርኔቱ ችግር የአቅምም ችግር ብቻ አይደለም፣ ያው የቴሌ አለመዳረስ በየቦታው ነው። እነሱን ደግሞ በሳተላይት የምናዳርስበትን መንገድ እየተነጋገርን ነው። እሱ ብቻ አይደለም፣ የተለያዩ ትምህርት ቤቶች የኮምፒውተር አቅርቦት የላቸውም፣ በትክክል ኔትወርክ የተሰራ የላቸውም፣ ምንም ነገር የሌላቸው አሉ። ከተማ ያደገ ልጅ እና አፋር ያደገ ልጅ 12ኛ ክፍል አንድ ላይ ነው የሚፈተነው፣ አንድ አይነት ፈተና ነው የሚፈተነው በኢትዮጵያ እና ኮምፒቲቲቭ ኤጅም የለውም። ይሄን ጋፕም ያጠባልኛ ሲስተም ቻሌንጂንግ ነው። እየሰራን ነው ከተለያየ ድርጅቶች ጋር። በጣም የሚገርም ግን አሁን ለምሳሌ ዩኤስኤድም ሆነ ምናምን ይጠይቁናል፣ ይህን ሲስተም ጠይቀውናል። እና አዌርነስም ነው አቶ ሀብታሙ፣ አዌርነስ ስለሌለን ነው እና ቪዥን ስለሌለን ነው እንጂ ሲጠይቁን ብዙ ጊዜ የምንጠይቃቸው መማሪያ ትምህርት ቤት ስሩልን ነው ሁሌ የምንላቸው እንጂ እንደዚህ ቴክኖሎጂ አለ እንደዚህ አዳርሱልን፣ ኢንተርኔት አስገቡልን ምናምን ብትላቸው እነሱም ዊሊንግ ናቸው ለማድረግ ያው እና አዌርነሱ መፍጠር ነው።
ዋልያ ቴክኖሎጂስ ከትምህርት ዘርፉ በተጨማሪ በሌሎች ዘርፎች ውስጥም መልካም አሻራውን ለመተው እየተንቀሳቀሰ መሆኑን የሚናገሩት አቶ አንተነህ ለማሳያነት እየተሳተፉ ያሉባቸውን ስራዎች አጋርተዋል።
ልክ ነህ። የተለያየ ፕሮዳክቶች አሉ። አንዱ ያው ኢስኩል ነው። ሌላው ኢዲኤምኤስ የሚባላል፣ ዲጂታላይዝ ማድረግ ዶኪመንቶች። አሁን ሀገራችን አንድ ሰው ፋይል ቢፈልግ ምንም ነገር ማግኘት አትችልም። እያንዳንዱ ቤት መስሪያ ቤት ማአት ዶኪመንት አለው። ማን ከማን ጋር ምን እንደደረሰ አያደርግም። እሱ አንድ ፕሮዳክት አለን፣ ዲጂታይዝ የሚያደርግ ፕሮዳክት አለን። ጀርመኖች ጋር ሆነን ነው ኮላቦሬት እያደረግን እየሰራ ነው ያለ ነው። ብዙ ጊዜም ወደ ጀርመን ሀገር የተለያዩ ሰዎች ይዘን ሂደን አዌርነስ እንዲኖራቸው ያለን መሪዎቻችን ቪዥን እንዲኖራቸው ለማድረግ እሱ አለ። ኢሰርቪስ የሚባል ፕሮዳክት አለን። ኦንላይን ላይ የተለያዩ የገቨርንመንት ሰርቪሶችን ለማግኘት የምትጠቀምበት ኢሰርቪስ አለ። ሌላው ኢስማርት ዋተር የሚል አለን። የስማርት ዋተር ላይ ኦሮሚያም ፕሬዘንት አድርገናል። አገራችን የውሃ እጥረት አለ ይባላል፣ ግን በጣም የሚገርምህ አብዛኛው ውሃ ስለሚባክን ነው። እና ይሄ ሲስተም ምንድን ነው? እያንዳንዱ ቲዩብ ላይ ይሄድና እያንዳንዱ ቦታ ይቀመጥና በሞባይል አፕ ኢቨን መዝጋት ትችላለህ። አሁን ለምሳሌ አሁን አሜሪካ ዊኬንድ ስራ ሰው ማይገባ ከሆነ ቢልዲንግ ውሃ ማጥፋት ትችላለህ፣ ዝም ብለህ ሸት ኦፍ ማድረግ ትችላለህ። እና አይባክንም። ሌሎችም ፕሮዳክቶች አሉን አሁን በቅርብ ላውንች የምናደርጋቸው።
ተቋሙ ዘመናዊውን የመረጃ አያያዝ በየክልሉ የሚገኙ የትምህርቱ ዘርፍ ተዋናያን የተገብሩት ዘንድ የማሳወቅ ስራውን እንደቀጠለ አቶ አንተነህ አክለው ነግረውናል።
የሰው ልጅ ማንነት ከዜሮ እስከ አምስት ዓመት ዕድሜ ውስጥ ይቀረጻል ይላሉ የስነ ልቦና ባለሙያዎች። በዚህ ሳምንት ካስደመጥናችሁ ጥንቅሮች መካከል ታዲያ በዚህ ዕድሜ ክልል ውስጥ ላሉ ኢትዮጵያውያን ህጻናት የአካባቢያቸውን ባህልና እሴት በጠበቀ መልኩ ትምህርት እንዲሁም ደግሞ ለእድገታቸው የሚረባቸውን የመጫወቻ ሁኔታና ውሎ በትምህርት ቤት ከገነቡት ዶክተር ሀዋኒ ንጉሴ ጋር ያደረግኩት ቆይታ ነው። ዶክተር ሀዋኒ ንጉሴ በደቡብ ካሊፎርኒያ ግዛት የግሎባል ማሳቹሴትስ ዋና ስራ አስኪያጅ እንዲሁም ደግሞ የኢትዮጵያ ቅድመ ደረጃ ትምህርት ተቋም መስራችና ሊቀመንበር ናቸው። ከሳቸው ጋር ቆይታ አድርጌ ያሰናዳሁት ዘገባ ቀጥሎ ይቀርባል። በህፃናት እድገት ላይ የተሰሩ የተለያዩ ጥናቶች ህፃናት ከዜሮ እስከ አምስት ዓመት ባለው የእድሜ ክልል ውስጥ ዓለምን የሚያዩበት ማንነታቸው እንደሚቀረጽ ያሳያሉ። በዚህ የቅድመ ስነ ልቦና ምስረታ ሂደት ላይ ቤተሰብና አካባቢ በተለይም ደግሞ ልጆች የሚውሉባቸው ትምህርት ቤቶች ትልቅ ሚና አላቸው። ይሁን እንጂ ኢትዮጵያ ውስጥ በዚህ የእድሜ ክልል ውስጥ የሚገኙ ህጻናት ተገቢውን ትኩረት እያገኙ አይደለም ይላሉ በደቡብ ካሊፎርኒያ የማሳቹሴትስ ግሎባል ዲፓርትመንት ዋና ስራ አስኪያጅና የኢትዮጵያ ቅድመ ደረጃ ትምህርት ቤት መስራች እንዲሁም ደግሞ ሊቀመንበር ዶክተር ሀዋኒ ንጉሴ።
ዛሬ 10 ዓመት ጥናቴን የዶክትሬት ጥናቴን ስሰራ ኢትዮጵያ ብዙ ትምህርት ቤቶች እየሄድኩ አይ ነበረ። ልዩ ልዩ ደረጃ ላይ ያሉ ማለትም ይሄ ፕራይቬት የምንለው ፓብሊክ የምንለው ወይም በበጎ አድራጎት የሚሰጡና እዛ ያለው ያየሁት በጣም ብዙ ክፍተት ነበረ። በተለይ ከድሃ የሚባለውን ቃል አልወድም፣ ግን እነዛ አካባቢ ያሉትን ልጆች የሚሰጡ ትምህርት ቤቶች በጣም ኮምፕሮማይዝድ ናቸው። ብዙ ነገሮች አልተሟላላቸውም እና ያኔ ነው የእውነት ለመናገር ይሄ ነገር ውስጤ የገባው። አንድ ቦታ በተለይ የሆኑ አንዳንድ ነገሮች አይቼ ይህን ነገር ወደፊት ማስተካከል አለብን እንዴት የሚለው ነገር ግን ኤደን በኋላ ነው የመጣው። አንዳንድ ነገሮች በስሜት በጣም ይይዙሻል፣ ከዛ ግን በትክክል ለመስራት እና የዛሬ 3 ዓመት ይህን ነገር ስናቋቁም ከተማ ውስጥ ያለው እና ገጠር ያለው በጣም ልዩነት አለ። የልጆች አያያዝ ጥናቱም የምታዩ እስካሁን ድረስ ኢትዮጵያ ውስጥ የሚደረጉትም ነገሮች ስታያቸው ከተማ ውስጥ ነው ብዙ ኮንሰንትሬሽኑ ወይም ትኩረት የተሰጠው። ወደ ገጠር ስትሄጂ ግን አንዳንድ ጊዜ ልጆች ይህም የተነገርኩት ነገር ነው፣ አንዳንድ ቦታ ጠብቁ ሁሉም ይባሉ አሉ። አስተማሪ አስተምሮ ሲመጣ አልፎ ሊያስተምራቸው ይችላል።
ዶክተር ሀዋኒ አሉ የሚሏቸውን መሰረታዊ ተግዳሮቶች ይዘረዝራሉ።
አንደኛው ክፍተት እውነት ለመናገር የትምህርት ጥራት። የትምህርት ጥራት ስንል ልጆች ፊት ለፊት የምናቀርበው ገበታችን ላይ የምናቀርበው ሳይሆን አስተማሪዎች እንዴት ነው የምናሰለጥነው፣ ልጆችን ደግሞ ትምህርት ቤት ንክተት ስንል እንዲሁ ማጎር አይደለም። ይሄ ደግሞ ትችትም አይደለም። ብዙ ነገር እኛም እዚህ ውጭ ያለነው እዛ ውስጥም ስላልተሳተፍን ይህን ክፍተት አስፍተነዋል። ስለዚህ ይህን ራሴንም እየተቸው ነው። ግን ክፍተቶቹ አሁን አንድ ክላስሩም ውስጥ አንድ ክፍል ውስጥ 100 ተማሪ ለአንድ አስተማሪ የእውነት ገጠር ውስጥ ስናየው ከ80 እስከ 100 ነው አንድ ክላስሩም ውስጥ የምንከተው። ይሄ እኛንም አንድ የመጀመሪያ ፕሮጀክታችንም ስንሰራ ያጋጠመን ነገር ነው። አንድ አስተማሪ 80 ተማሪ አንድ ክላስሩም ውስጥ ለማስተማር እውነት ከባድ ነው። እንኳን 80 በፊትም ብየዋለሁ 10 የ4 ዓመት ልጅ ማስተማር ስልት ያስፈልገዋል። ከK-12 ሲገቡ እነዛ ልጆች በጣም ይወድቃሉ። ሄደን በጣም አንደኛ ክፍል ይወድቃሉ፣ አራተኛ ክፍል ይወድቃሉ። ኮሌጅ የሚገቡት በ1-2% የምንጠብቃቸው ነው። እንግዲህ ታይሽ 80% ገብተው እዛ የሚሄዱት እሱ አንድ ትልቅ ክፍተት ነው። ሌላው ልጆች በተለይ ገጠር የሚኖሩ ልጆች አሁን የምናየው ነገር ብዙ ጫና አለባቸው። የኑሮ ጫና አለባቸው፣ የምግብ እጥረት ጫና አለባቸው፣ ሕክምና ለማግኘት ጫና አለባቸው። እናት አባት ደግሞ ወይም የስራ ማጣት ብዙ ጫና ወይም ይሄ ስትረስ የምንለው ነገር አለ። እሱን አተኩረን እያየን አይደለም። ሌላው ልጆች እንዴት ነው የሚማሩት የሚባለውን ነገር በደንብ አልጠየቅንም። እንዴት ነው የሚማሩት ስልሽ ደግሞ እኛ በኢትዮጵያ ይዘት በኢትዮጵያ አመለካከት በኢትዮጵያ ባህልም በይው በኢትዮጵያም ቋንቋ በይው በምንም አይነት መንገድ in the context of Ethiopia አላጠናነውም ገና።
እነዚህን ተግዳሮቶች ለመቅረፍ በዋናነት ህፃናቶቹን ለይቶ ማስተማር፣ ሀገር በቀል እውቀትና ልጅነትንም አከለ ያደረጉ የትምህርት ሁኔታዎችን ማመቻቸት ላይ ትኩረት በማድረግ ተቋማቸው ስራ መጀመሩንም ይናገራሉ።
አንድ ሬታ አስቀምጠን በልጉቡ ሳይሆን እናንተም ይመስላችኋል እንደሚፈልጉት ሁሉ ማወቅ እነርሱ መጀመሪያ እንፈልጋለን አድርጉ በምን መንገድ የሚለውንም ከነርሱ ጋር ተነጋግረን so him bamulu hanna weda dafra tabori hulettenyon projectachin sinjemmi bezza no ngri yemeserret no lelaw kazu ikul hono degmo miramedo agar bakkal milaw nagar timirtbet mimmarutin bicha sayhon yimmin sarabetnim nagaroj ba agar bakkal masab indallebben no so kazan yetenassa naw meseratu ih ingidi marha gibru weyim
የኢትዮጵያ ቅድመ ደረጃ ትምህርት ቤቶች ድርጅት ለህፃናቱ የሚገነባቸው ትምህርት ቤቶች ከአጥራቸው ጀምሮ አካባቢውን የሚመስሉ እንዲሁም ደግሞ እድሜያቸውንና እሴታቸውን ያገናዘቡ መጫወቻዎችን ያያዘና ህፃናቱ ወደ ትምህርት ገበታ ሲመጡ የሚመገቡት ምግብ የተሟላበት እንዲሆን እየተሰራ ነው ይላሉ ዶክተር ሃዋኒ። በዚህ መሰረትም ስለሚንቀሳቀሱት ፕሮጀክቶቻቸው እንዲህ ያስረዳሉ።
እኛ አካባቢ ማለትም environment በጠኛም በድርጅታችን ለኢንቫይሮንመንት ሶስተኛ አስተማሪ ነው ብለን እንላለን። ማለትም ልጅ አስተማሪ ነው፣ ከልጆች ብዙ እንማራለን። አስተማሪም ደግሞ አስተማሪ ነው፣ ከነርሱም እንማራለን። አካባቢ ደግሞ ትልቅ አስተማሪ ነው። ሶ እሱንም ማየት መቻል አለብን። ኢትዮጵያ እንዳለች ብዙ ነገር መታስተምራን አገር ናት፣ ከባህል ከአካባቢ ከተፈጥሮ። ሶ እሱንም እንዴት ብለን ነው ትምህርት ውስጥ የምንከተው እንዴት ብለን ነው? ስድስተኛ ወላጅና ኮሚኒቲ መምበርስ ነው። ወላጆች አሉ አይደለ? ወላጅ ብዙ 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 እውቀት አለው፣ በጣም ብዙ። መጀመሪያ የጀመርነው እኛም ራሳችንን እስቲ እንማር ብለን ባህር ዳር ውስጥ ሽንብጥ የምትባል ኤሌመንተሪ ወይም አንደኛ ደረጃ ትምህርት ቤት ውስጥ እስቲ እናጥናው፣ እኛም እንማር ከነርሱም እንመራመር ብለን መጀመሪያ ያደረግነው እዛ አካባቢ ያሉትን አስተማሪዎች፣ ወላጆች፣ ርዕሰ መምህራን፣ ከተማው የትምህርት አስተዳዳሪ ጋር ስብሰባ አደረግን። ሲመንከተው ይህን በሙሉ ክፍተቶች ማስተካከል መቻል አለብን። ግን መጀመሪያ ያልኩት ነው ልጅ በልጅነቱ ያን በሙሉ ጫና ካላነሳንለት የሚያስፈልገውን ነገር ምግብ፣ በጣም የምግብ እጥረት አለ። ከምናስበው በላይ የምግብ እጥረት አለ። ልጆች ሳይበሉ ነው ብዙ ጊዜ ትምህርት የሚሄዱት ወይ በቀን አንድ ነው የሚባሉት። እንደዛ ተርቦ ያን በሙሉ ሐሳብ እያሰበ የእናቱን የአባቱን የአካባቢውን በልተማር ማለት ትክክል አይደለም።
ዶክተር ሃዋኒ የቅድመ ደረጃ ትምህርት ቤት መምህራን ስልጠና ላይ እና እንዲሁም ደግሞ ለህፃናቱ ሊሰጥ ስለሚገባው የትምህርት አይነት ትኩረት ሊደረግበት ይገባል ይላሉ። አያይዞም የኢትዮጵያ ቅድመ ደረጃ ትምህርት ቤቶች ድርጅትም ትኩረቱን ከዜሮ እስከ አምስት ዓመት ዕድሜ ላይ ብቻ በማድረጉ የተለያዩ ጥያቄዎች እንደሚደርሷቸውም ይናገራሉ።
እያንዳንዱ አሁን የምንሰራው ትምህርት ቤት ደጃፉ ላይ ልጆች ጋርደን ይኖራቸዋል ወይም ፋርሚን ይኖራቸዋል። እሱንም ያደረግነው እንደምታውቂው እኛም ፉድ ኢንሴኪር አገር ነን ነው የምንባለው፣ ምግብ እንደሌለን። ግን ልጆችን ከሁለትና ከሶስት ዓመት ጀምሮ ምግብ እንዴት መስራት ማብቀል እንደሚችሉ እያንዳንዱ ልዩ አይነት ዘሮች እያወቁ ካደጉ ሲያድጉ እነርሱም ተመራማሪ አምራቾች፣ ማንም ለማኞች አይሆኑ። ጥያቄ ቀርቦብናል። ማለትም እንደዚህ አይነት ኤንቫይሮንመንት ውስጥ ከታችኋቸው በኋላ የሚሄዱበት የሚባለው ነገር ተነስቷል። ግን በጥናት የምናውቀው የመጀመሪያው አምስት ዓመት ለሁል ጊዜ ለእድገታችን መሰረታዊ ነው። የመጀመሪያው አምስት ዓመት ላይ ጥሩ ኮትኩተን፣ ጥሩ ነገር አሳይተን፣ ጥሩ ነገር መዝግበን ለልጆች ካሳለፍናቸው ይገባኛል ጥያቄ የማይሆን ኤንቫይሮንመንት ውስጥ ከገቡስ ነው። እኛ ደግሞ ምላሻችን ይሄን ነገር ከሰጠናቸው፣ እውቀቱን ከሰጠናቸው ማንም የሚነጥቃቸው የለም። ግን የምንገፋው ደግሞ የሚቀበለው ኤንቫይሮንመንት እየተለወጠ ይሄዳል ነበር።
የኢትዮጵያ ቅድመ ደረጃ ትምህርት ቤቶች ድርጅት በቀጣይ ዓመት ማብቂያ ላይ እየገነባቸው በሚገኙት ትምህርት ቤቶች ሙሉ ለሙሉ ስራ እንደሚጀምርና በቀጣይም ከዜሮ እስከ አምስት ዓመት ዕድሜ የሚገኙ ህጻናት ቁጥር ከፍተኛ በሆነባቸው የሀገሪቱ ክፍሎች በሙሉ የመስፋፋት እቅድ እንዳለው የተቋሙ መስራችና ሊቀመንበር ዶክተር ሐዋኒ ንጉሴ አጋርተዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን በድጋሚ እንኳን ከ2014 ወደ 2015 አሸጋገራችሁ እያለን አመቱ የሰላም የጤና የፍቅር እንዲሆንላችሁ ኢትዮጵያ ውስጥ አሉ የሚባሉ ሰው ሰራሽና ተፈጥሯዊ ችግሮች የሚበርዱበት ዘመን እንዲሆን እየተመኘን የለቱን የጋቢና ቪ መሰናዶ እዚህ ላይ አጠናቀቅን። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ኤደን ገረመው መሰናዶን የመራው፣ ኤልያስ አስማረ በቅንብሩ፣ ቆንጆት ታዬ በዋና አዘጋጅነት አብረናችሁ ቆይተናል። ሰላም ጤና ስጥልኝ። ሰናይ ዘመን ይሁንላችሁ። ደህና ደሩ።
That's gonna come by.